ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 28 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በዜና ይሆናል። አሁንም ህብረትን በሚመለከት ያልደንበትን ወቅታዊ ሁኔታና ምን ማድረግ እንደሚገባን የሚያሳስቡ የተለያዩ ከዝግጅት ክፍላችን የቀረቡ ሐተታዎችን እንዲሁም በወጣት ብንያም ሙልጌታ የቀረበ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
በተለያዩ ዩኒቨርሲቲዎችና በሁለተኛ ደረጃ ትምህርት ቤት ውስጥ የሰፈሩ የአጋዚ ጦርና የፌዴራል ፖሊስ አባሎች ከግቢያቸው እንዲወጡላቸው ተማሪዎች እየጠየቁ መሆናቸው ታውቋል። የፋሽስቱ ወያኔ ወታደራዊ ተቋም ትምህርት ቤታችንን በወረረበትና ቅጥር ግቢውን በተቆጣጠረበት ሁኔታ እንዴት ትምህርት በሰላም መማር ይቻላል የሚሉ መፈክሮች እየተሰራጩ መሆኑ የሚታወቅ ሲሆን ጥያቄውን በማንገብ እንቅስቃሴዎች እየተደረጉ መሆናቸውንም እየተሰማ ነው። ከዚህ ጋር ተያይዞም ባምቦ ከተማና በአካባቢው ያሉ የአጋዚ ጦር ባስቸኳይ ከአካባቢው እንዲወጡ ነዋሪዎች እየጠየቁ መሆናቸውንም የሚደርሱ መረጃዎች ይገልጻሉ። የወያኔ አገዛዝ በየዓመቱ ለሚደርስበት የበጀት ጉድለት ብሔራዊ ባንክ አዳዲስ ብር እያተመ ሲያሟላ መቆየቱ የታወቀ ሲሆን በዚህ ዓመት ግን ባንኩ ብር በማተብ በጀቱን እንደማያሟላ ገልጿል። የኢኮኖሚው አቅም ከሚፈቅደው ውጪ በአገሪቱ ውስጥ ካለው መጠን በላይ አዳዲስ ብር አትሞ የበጀት ጉድለትን ለማሟላት የሚወሰደው እርምጃ ምንጊዜም ቢሆን የዕቃዎችን ዋጋ ንረትን የሚያስከትል መሆኑ የሚታወቅ ሲሆን የዘንድሮ የብር ዋጋ እንዲቀንስ መደረጉ ባስከተለው የዋጋ ግሽበት ላይ በተጨማሪ ገንዘብ በማተም የሚመጣው የዋጋ ንረት እጅግ በጣም ከፍተኛ ስለሚሆን የሕዝብ ቁጣንና መጽል ሊያስከትል እንደሚችል ግልጽ ነው። ስካውን በዋጋ ግሽበት ምክንያት መለስተኛ ወቀሳ ሲደርስባቸው የቆዩት የብሔራዊ ባንክ ባለስልጣኖች እዚህ ውሳኔ ላይ ሊደርሱ የቻሉት መጪውን አደጋ በመፍራት ሳይሆን አይቀርም የሚሉ በርካቶች ናቸው። ሼክ መሐመድ አላሙዲ በሙስና ወንጀል ተጠርጥሮ በሳውዲ አረቢያ መታሰሩ የተዘገበ ሲሆን ለመታሰሩ ምክንያት ከሆኑት ውስጥ ከሩዝ ምርት ፕሮጀክትና ከወደብ ግንባታ ጋር የተያዙ የማጭበርበር ወንጀሎች የሚካተቱ መሆኑን ምንጮች አጋልጠዋል። ምንጮች እንደዘገቡት ሼክ አላሙዲ በኢትዮጵያ የሩዝ እርሻ ለማካሄድና የአሰብን ወደብ ለማሻሻያ በሚል ከሳውዲ ንጉሥ አብደላ 4 ቢሊዮን ዶላር የሚሆን ብድር ወስዶ የታቀዱት ፕሮጀክቶች ተግባራዊና ውጤታማ ሳይሆኑ ገንዘቡም በልቶ መቅረቱ ነው የሚል ምክንያት ተሰጥቷል። እስካሁን ድረስ ፕሮጀክቶቹ ተግባር ላይ ባለመዋላቸውና ገንዘቡም ባለመመለሱ ግለሰቡ የተያዘ መሆኑና ተጨማሪ ምርመራ ሊደረግበት እንደሚችል ምንጮች ገልጸዋል። በተያዘ ዜና የታሰሩት ሰዎች ሀብት በሳውዲ ውስጥ እንዳይንቀሳቀስ የተደረገ ሲሆን የሳውዲ ባንኮች መመሪያውን ተግባራዊ ማድረግ መጀመራቸው ታውቋል። በተጨማሪም የግል አውሮፕላኖች እንዳይንቀሳቀሱ የገዳ መመሪያ የተላለፈ መሆኑን ለማወቅ ተችሏል። የሊባኖስ ጠቅላይ ሚኒስትር ሳውዲ አረቢያ ውስጥ በቴሌቪዥን ቀርበው ስልጣን ለቅቅ ያለው ብለው ማወጃቸውና በአሁኑ ጊዜም በቁም እስር ላይ ናቸው መባሉ በሳውዲ አረቢያ ውስጥ ያሉት የየመን ፕሬዝዳንት ከሀገር እንዳይወጡ መከልከላቸው እንዲሁም አንድ የንጉሳዊ ቤተሰብ አባል የሆነ ልዑሉን ጨምሮ በርካታ የሳውዲ ባለስልጣኖችን የያዘ ሄሊኮፕተር ድንገት መከስከሱና ሁሉም በውስጡ የነበሩት ሞተዋል መባሉ አነጋጋሪ ጉዳዮች ሆነዋል። በድርቅ ለተጎዱ ኢትዮጵያውያን $1.1 million ተጨማሪ እርዳታ ለማድረግ መወሰኑ የኖርዌይ መንግስት ማክሰኞ ባወጣው መግለጫ አስታውቋል። በድርቅ ከተጎዱትና የምግብ እርዳታ ከመያስፈልጋቸው ኢትዮጵያውያን ውስጥ 8.5 ሚሊዮን የሚሆኑት አስቸኳይ እርዳታ የሚያስፈልጋቸው መሆኑን መግለጫው ጠቁሞ 4 ሚሊዮን የሚሆኑ ዜጎች ደግሞ በዘላቂነት እርዳታ እንደሚያስፈልጋቸው ገልጿል። 10 ሚሊዮን በላይ የሚሆኑ ዜጎች ንጹህ የመጠጥ ውሃ አቅርቦት የሌላቸው መሆኑን የተገለጸ ሲሆን የኮሌራ፣ የኩፍኝና የማጅራት ገትር በሽታዎች በሰሜን ኢትዮጵያ ጭምር በጣም እየተስፋፉ መሆናቸውም ተነግሯል። በያዝነው የፈረንጆች ዓመት ኖርዌይ $10 million በላይ በኢትዮጵያ ለተከሰተው ረሃብ የቸረች መሆኗ የተገለጸ ሲሆን የተጠቀሰው እርዳታ በድርቁ በጣም ለተጎዱ አካባቢዎች የሚል መሆኑም ተጠቅሷል። የዚምባብዌው ፕሬዝዳንት ሮበርት ሙጋቤ ሰኞ ጥቅምት 27 ቀን የአገሪቱን ምክትል ፕሬዝዳንት ኢመርሰን ማንጋዋን ከስልጣን ያባረሩ መሆናቸው ታውቋል። ፕሬዝዳንቱ ይህንን እርምጃ ወሰዱት የምክትል ፕሬዝዳንቱን ቦታ ለሚስታቸው ለመስጠትና እሳቸው ከሞቱ ባለቤታቸው አለምንም ተቃውሞ የፕሬዝዳንቱነቱን ስልጣን እንዲወስዱ ለማድረግ ነው ተብሏል። ከጥቂት ጊዜ ወዲህ ፕሬዝዳንቱና ባለቤታቸው ግሬስ ሙጋቤ በሙስና ውስጥ ተዘፍቋል በማለት ምክትል ፕሬዝዳንቱን በአደባባይ ሲከሱ መቆየታቸው ይታወቃል። ያውኑ የዚምባብዌን ምክትል ፕሬዝዳንት ወደ ስልጣን የመጡት ከሶስት ዓመት በፊት የቀድሞ ምክትል ፕሬዝዳንት የሙጋቤን መንግሥት ለመጣል አሲረዋል ተብለው ከስልጣን በተነሱበት ወቅት ነው። ምክትል ፕሬዝዳንቱ ከ1972 ዓመተ ምህረት ጀምሮ በሙጋቤ የካቢኔ ሚኒስትር አባል ሆነው ያገለገሉ ሲሆን የጸጥታ ኃላፊ ሆነው በሕዝብ ላይ በርካታ ግድያዎች መፈጸማቸው ይታወቃል። ሰኞ ጥቅምት 27 ቀን 2010 ዓመተ ምህረት በኬንያ በቅርቡ የተካሄደው ድጋሚ ምርጫ ዕውቅና እንዳይሰጠው የሚጠይቁ በሁለት ቡድን የቀረቡ አቤቱታዎች ለጠቅላይ ፍርድ ቤት የተሰጡ መሆናቸው ታውቋል። 12 የሰብአዊ ድርጅቶችንና በርካታ ግለሰቦችን ያቀፈው የኔ ድምጽ የኔ ምርጫ የሚባለው ድርጅት አቤቱታውን ካስገቡት መካከል አንዱ ሲሆን ሌላው በግለሰብ ደረጃ አቤቱታውን ያስገቡት ፖለቲከኛ ናቸው ተብሏል። የኬንያ መንግስት በተለይ አቤቱታውን ያዘጋጁት የሰብአዊ መብት ድርጅቶች ቀደም ብሎ በአገሪቱ ሕግ ያልተመዘገቡ ሕጋዊ ያልሆኑ ድርጅቶች ናቸው በሚል ለማጣጣል ቢሞከርም ድርጅቶቹ የመንግስቱን ክስ መሰረተ ቢስ በማለት አቤቱታውን ቀጥለውበታል። አቤቱታውን ያስገቡት አካሎች ባለፈው ሳምንት ጥቅምት 16 ቀን የተካሄደው ምርጫ ሕጋዊ ካለመሆኑም በላይ የምርጫ አስፈጻሚዎች ችሎታ የሌላቸው መሆኑ የታየበት ምርጫ ነው ተብሏል። ከመራጩ ሕዝብ ድምጽ የሰጠው 20% ብቻ እንደሆነ ተቃዋሚዎችና የሰብአዊ መብት ኮሚቴ ድርጅቶች እየተናገሩ ይገኛሉ። በግብጽ በሚቀጥለው መጋቢት ወይም ሚያዝያ ወር ላይ ጠቅላላ ምርጫ ለማካሄድ የታቀደ ሲሆን ያሁኑ የግብጽ ፕሬዝዳንት አልሲሲ ለሶስተኛ ጊዜ እንደማይወዳደሩ ገልጸዋል። የግብጽ ሕገ መንግሥት አንድ ሰው ከሁለት ጊዜ በላይ ለምርጫ ሊወዳደር አይችልም የሚል ድንጋጌ ስላለ እኔም ሕገ መንግሥቱን አከብራለሁ ብለዋል። አልሲሲ ይህን አስተያየት የሰጡት ሲኤንቢሲ ለተባለው የአሜሪካ የዜና ወኪል መሆኑ ታውቋል። ባለፈው ዓመት ጥር ላይ የአልሲሲ ደጋፊዎች የሆኑ የፓርላማ አባላት የፕሬዝዳንቱ የሥልጣን ዘመን የሚያስረዝም የሕግ ረቂቅ ሊያቀርቡ ቢሞክሩም ከተወሰኑ ወራት በኋላ ሐሳባቸውን የሰረዙ መሆኑ ተነግሯል። የአፍሪካ ኅብረት በሶማሊያ ውስጥ ያለውን የሰላም አስከባሪ ኃይል ቀስ በቀስ ማስወጣት የሚጀምር መሆኑን ገልጾ በታሳስ ወር መጨረሻ ወይም በጥር ወር መጀመሪያ 1000 ወታደሮች በማስወጣት የሚጀመር መሆኑ ማክሰኞ ጥቅምት 28 ቀን በሰጠው መግለጫ ገልጿል። ድርጅቱ በሰጠው መግለጫ እርምጃው የተወሰደው ሶማሊያ በቦምብ ፍንዳታ ከ350 በላይ ሕይወት የከፈለችበት አስቸጋሪ ሁኔታ ላይ ብትሆንም የሶማሌ ወታደሮች ጸጥታ የማስከበሩን ተግባር ለመረከብ ዝግጁ መሆን አለባቸው ብሏል። በአሁኑ ወቅት በሶማሊያ ውስጥ ያለው የአፍሪካ ኅብረት የሰላም አስከባሪ ኃይል ወደ 22000 ሲገመት በ2012 ላይ ጨርሶ ለማስወጣት እቅድ ያለ መሆኑን ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ። አንድነቱ ተንቶ ህብረታችን ላለ አይዞሻገሬ የከፋፍ ለግዛ ወገን ያባለ አይዞሻገሬ ያብረ መኖሩ ሰት የዘመናት ቅርጽ አይዞሻገሬ ብል የበላው ነው ወገን የተነስ አይዞሻገሬ አባቶች በክብር ያስረከቡን ሀገር
ተስማምተው አንዶ ነው በፍቅር ነበር ድል ያረጉት ጸላትን ከሀገር ነበር ድል ያረጉት ጸላትን ከሀገር ከፍ በይ ሀገሬ ከፍ በይ ከፍ በይ እማማ ከፍ በይ ከፍ 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 በይ ሀገሬ
ህብረት ለወያኔ ውድቀት ተቃዋሚ ኃይሎች ማበር መተባበር አለባቸው ሲባል አመታት አልፈዋል የተሞከሩና ውጤትም ያሳዩ የህብረት ጥረቶች ነበሩ በዚያው ልክ ህብረቶቹን ገና ከጠዋቱ ለማፍረስ ጥረቶችና እርምጃዎች ነበሩ ጉዳትም ደርሷል ምሳሌ የሚሆነው የኢትዮጵያ ዴሞክራሲያዊ ኃይሎች ህብረትን ለማፍረስ የተወሰደው ጎጂ እርምጃ ነው አሁንም ቢሆን የህብረት ጥረቶች በዚህ በዚያ ይታያሉ ተመክሮን ገምግመው የተነሱ ባለመሆናቸው ውጤታቸው ባዶ ሆኗል ቢባል ስህተት አይደለም ህብረት መሰረትን ብለው ነጋጠባ የሚለፈፉ ኢምንትና ደቃቅ ቡድኖች አሉ አቁ ግን ዘንብ ቢሰበሰብ መሶት አይከፍት መሶብ አይከፍት ሁኖ ቀርቷል ሚዛን ያላቸው ድርጅቶች ደግሞ ወይ በየምክንያታቸው ራሳቸውን ከህብረቱ መንገድ አርቀዋል ወይም የሞከሩት ዘይትና ውሃን ለመደባለቅ ሆኖ መሰረትን ያሉት ህብረት ማንም ሳያዝንለት ይተናል ህብረትንም ኢትዮጵያን ለመጉዳት ለመጥቀም ጥረቶች መደረጋቸውን ኦነግና ሻቢያ ከቅንጅት ጋር የሞከሩትና ውድቅ ሆኖ የቀረው ትብብር ለዲሞክራሲ ወይም ኢኤፍዲ ምስክር ይሆናል ህብረት መሻት ያለበት ኢትዮጵያን በሚጠቅም መንገዱና ይዘቱ እንጂ ለሀገር ግንጠላ እንዲያገለግል ታስቦ መሆን የለበትም የግንጠላ አቀንቃኞችን አርቆና መክሮ ወደ ኢትዮጵያው ጎራ ለማምጣት ተሞክሮ ከሽፏል ሁኔታው አሁንም አልተለወጠም ኢትዮጵያዊነትን ተቀበልን ብለው ወደ አዲስ አበባ መጫሩትም ቢሆኑ ህብረትን የፈለጉት ከወያኔ ጋር ከአንቀጽ 39ኛቸው ጋር በጸረ አማራነት በመሆኑ ከሽፏል ቢሳካም ኖሮ የጸረ ኢትዮጵያ ኃይሎች ህብረት ከመሆን የሚያልፍ አልነበረም ህብረት ለኢትዮጵያ አውንታዊ ገላጭ ሲሆን ህብረት በጸረ ወያኔነት ደግሞ ግቡን የሚጠቁም ይሆናል ህብረት ምስረታው ወያኔን ጠላት ብሎ ካልሆነ ወደ ግራ ወደ ቀኝ መወስወሱ ህብረቱን አወላግዶ ይጥለዋል በአሁኑ ጊዜ ከወያኔ ጋር እናብር ወያኔ ከወደቀ አገር ትጠፋለች ወዘተ አይነት የሽንፈተኞችና ጨለምተኞች ቀረርቶ ዳግም መሰማት ጀምሯል ከዚህ በፊት ተጎንብሶ መታገል በሚል አይነት ቀርቦ ህዝብ ውድቅ ያደረገው ጽንሰ ሐሳብ ነበር አሁንም ቢሆን ብዙ የሚያንደረድር ሳይሆን ተስፋ የቆረጡና ወያኔ ጫማ ስር ሊወድቁ የቋመጡ የስልጣን ፍርፋሪ ረሃብተኞች ቅዠት ነው ነውናም ህብረት ስንፈልግ ወያኔን በጋራ ለማጥቃት በጋራ ከኢትዮጵያ ገጽ ለማስወገድ መሆኑን ጫና ሰጥቶ ማስቀመጥ አስፈላጊ ይሆናል። ህብረት ለኢትዮጵያ ህብረት ወያኔን ማስወገጃ እነዚህ መሰረታዊ አቋሞች ላይ መግባባት ካለ ወደ ህብረት ጉዞ ያጠረ ይሆናል። ህብረት ለግንጠላ ህብረት ከወያኔ ለመደራደር ከሆነ ግን ህብረቱም ማይኖር ቢመሰረትም ለኢትዮጵያ ጎጂ እንጂ ጠቃሚ አይሆንም። በአሁኑ ጊዜ ወያኔ ክብደትም ጥቅምም የላቸውም ብሎ የናቃቸው እና አላይም ያላቸው ቡድኖች ከወያኔ ጋር መደራደር የሚል አጉል ፈሊጥን ይዘው ከጓዳ በር ወደ ስልጣን ሊገቡ ሲጥሩ እናያለን። ተቃዋሚ ሳይሆን ስያሜያቸው ሆዳደር ባንዳዎች የሚለው ነው። መሰል ቡድኖች ቢያብሩ ለአገር የሚጠቅሙ አይሆኑም። ህዝብ የሚፈልገው ህብረት አገር ወዳድ ድርጅቶችን አስተባብሮና አጠናክሮ የወያኔ ውድቀት የሚያፋጥነውን ነው። ህብረት ለወያኔ ውድቀት።
ዘላለም በምላይ እውነት ይኖራለች ከመቃብር በላይ ሆድን እንደ ሳጥን ብናየው ተከፍቶ በውስጡ ያዘለ ካላባይ መሰሪ ልቡን እያሸሸ በሐሰት መስካሪ አፈለ ሳትቀርብ በሞት ተደብቃ እውነትም ጊዜ አላት ትወጣለይ ደም ድፍስ እያደሪ ትራል ይዋል ይደር እንጂ ከኒ መሰክር።
ኢትዮጵያ በየካቲት 1966 ዓመተ ምህረት እና በመስከረም 2010 ዓመተ ምህረት መካከል ያለፈው ስህተት እንዳይደገም ምን መደረግ አለበት? ከአያሌ ዘመናት የግፍ አገዛዝ በኋላ የኢትዮጵያ ህዝብ ለመጀመሪያ ጊዜ ገዥዎቹን ያለማንም እርዳታ በገዛቹ ከስልጣን ያወረደበት ዘመን 1966 ዓመተ ምህረት ነው። ይህንን ድል የተቀዳጀው ከአጽናፍ እስከ አጽናፍ ሁሉም ዜጋ ተባብሮ በአንድ ላይ በመቆሙ ነበር። ይህ የጋራ ሀገራዊ ድል የተገኘው በጎሳ፣ በቋንቋ፣ በሃይማኖትና በርዕዮት ሳይከፋፈል በአንድ ልሳን በመጮህ በአንድ ልብ በማመንና አንድ ራይ በማየት መሆኑን ማንም አይክደውም። በወቅቱ የነበሩት የማህበራዊና የመንግስታዊ ሰራተኞች ተቋማት ህዝባዊና ባህላዊ ድርጅቶች ሳይቀሩ ሁሉም ኢትዮጵያዊ ሀገራዊ አንድነትንና እምነትን ያነገቡ ነበሩ። ከዚህ ሀቅ በመነሳታቸው ለትግላቸው አንድነት ጽኑ መሰረት እንዲያገኙ አስችሏቸዋል። በዚያን ጊዜ በነበረው ክስተት የህዝባዊ አመጽ የኃይል ሚዛንና አሰላለፉን ማስተዋወሱ ለዛሬው ትግል ከሞላ ጎደል ለግንዛቤ ግዙፍ እርዳታ ያደርጋል። ሀ አንደኛ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን፣ ሁለተኛ የኢትዮጵያ መምህራን ማህበር፣ ሶስተኛ የኢትዮጵያ ተማሪዎች ማህበርና የዩኒቨርሲቲ መምህራን ማህበር አባላት፣ አራተኛ የኢትዮጵያ አርበኞች ማህበር ለአብነት ተጠቃሾች ናቸው። አደረጃጀታቸውና ዓላማቸው በኢትዮጵያ ህዝብ እኩልነትና ሀገራዊ አንድነት ላይ የተመሰረተ ነበር። ለ መንግስታዊ ተቋማት አንደኛ መለዮ ለባሹ ዓላማውና ተልእኮው የሀገር መከላከያ ተግባርን መፈጸም ነበር። ሁለተኛ የሚኒስቴር መስሪያ ቤቶች፣ የበታች ሹማምንትና ሰራተኞች በሀገራዊ አንድነት ላይ ቀናይ ነበር። ሶስተኛ በልዩ ልዩ ድርጅቶችና የሙያ ማህበራት የተሰባሰቡ ኃይሎች የመላውን ዜጋ ምኞት አንጸባራቂዎች ነበሩ። በሃና በላይ የተጠቀሱት በአንድ ላይ ሲደመሩ ዓላማቸው በሀገር አንድነት ላይ ያተኮረ በመሆኑ ለአዲሲቷ ኢትዮጵያ አርቆ ተመልካች ራዕይ ነበረው። ከግማሽ ምዕተ ዓመት በኋላ ያለችው ኢትዮጵያ ነባራዊ ሁኔታ ግን የነበረውን ሁሉ የሚጻረር ሆኖ ተገኝቷል። ዘውግና ቋንቋ ተኮር በሆነ ፖለቲካ ተቀይሯል። ሀገራዊ የነበረው ራዕይ በክልል ሸለቆ ውስጥ ገብቷል። በዘር አጥር ተከቧል። በዓለም አቀፍ መነጽር ከአድማስ ባሻገር መመልከቱ እየቀረ ሁሉም ወደ ማጀቱ ለመግባት እየተሽቀዳደመ ይገኛል። የእምነት መሪዎች ሳይቀሩ ሄዳችሁ ወንጌልን ወይንም እምነትን ከአጽናፍ አጽናፍ አስተምሩ የተባለውን ሃይማኖታዊ መርህን በመጣስ አክሱም ጽዮንን አትንኩብን የሚል ፈሊጥ ይሰብካሉ። የዛሬቱ ኢትዮጵያ ሃይማኖትና ፖለቲካውን ብቻ ሳይሆን ስፖርትን፣ ሙዚቃን፣ ስነ ጽሑፍን፣ ልሳነ ጥበብን ሁሉ ሳይቀር የዘር መናኸሪያ፣ የዜጎች መራኮቻ፣ የሀገር መገንጠያ የሚተገበበርባት ምድር ሆናለች። ስነ ሀሳብ ወይንም አይዲዮሎጂ ሳይቀር ለሰብአዊ ፍጡር ጥቅምና ደህንነት ማስተማሪያ መሆኑ እየቀረ የዘረኝነትን እኩይ ተግባራት ማስፈጸሚያ እንዲያገለግል ሆኖ ተቀምሯል። በዛሬቱ ኢትዮጵያ የሚከተሉት ቋንቋ ነክ ተቋማት ተዘጋጅተው ለሀገሪቱ መፈረካከሻ መሳሪያዎች ሆነዋል። የማጥፋት ተልኳቸውንም በትጋት በመፈጸም ላይ ይገኛሉ። እነሱም አንደኛ ሀ የመከላከያ ሰራዊት የሚባለው አደረጃጀቱ በአመዛኙ ከአንድ አናሳ ብሔር የተውጣጣ ነው። ከጓድ ወይም ሙቅርስ ጀምሮ በልዩ ልዩ እርከን ያሉትን ወታደራዊ መዋቅሩንና አሰላለፉን፣ የትዕዛዝ ሰንሰለቱና ስምሪቱን፣ ከስልጠናው እስከ ትጥቁ ድረስ የሚቆጣጠሩት የአንድ ንዑስ ብሔር አባላት ናቸው። ለ በዘመናዊቷ ኢትዮጵያ የመንግስት ታሪክ ውስጥ ተወዳዳሪ አይገኝለትም የሚባልለት የስለላ ድርጅት ወይንም ኢንተለጀንስ ቢሮ መሪዎቹና አባላቱም እንደዚሁ ከአንድ ብሔር የተውጣጡ ናቸው። ተልኳቸውም የዘረኞችን ስትራቴጂያዊ ግብ ለማስፈጸምና የገዢዎቹን ስልጣን እድሜ ለመጠበቅ ነው። ተቃዋሚዎቻቸውንም ሁሉ ድምጥማጡን ማጥፋት የመጀመሪያ ተልኳቸው ነው። ሁለተኛ የሰራተኛ ማህበራትና ሲቪል ድርጅቶች፣ ሃይማኖታዊ ተቋማትና ሰባኪያን በሀገራዊ እሴት ሳይሆን በዘውግ ላይ የተመሰረተ አደረጃጀት ስር ወድቀዋል። የማንኛውም ሃይማኖት ምዕመናን ሰብሳቢና ጠባቂ የላቸውም። መንጋዎች እረኛ አላገኙም። ሶስተኛ ዝናንና ክብርን ተጎናጽፈው ለመላው ሀገርና ሕዝብ ጥቅም ሲባል ተደራጅተው የለውጥ ሐዋርያት የነበሩት የኢትዮጵያ መምህራንና የኢትዮጵያ ተማሪዎች ማህበራት ሀገራዊ ስብዕናቸው ተደምስሶ በየጎሳቸው እንዲደራጁ ተደርጓል። ይህ ደግሞ የመምህርነትን ሙያ ክብር አዋርዶታል። የትምህርትንም ደረጃና መርህ አርክሶታል። አራተኛ ጳጳሳቱና ሰባኪያኑ ሳይቀሩ በየዘራቸውና ጎሳቸው ተፈርጀው ተደልድለዋል። የፖለቲካ መሳሪያና አገልጋይ ሆነዋል። የቄሳርን ለቄሳር የመለኮትን ለመለኮት የሚለው ሃይማኖታዊ መርህ ተረስቷል። አምስተኛ የነኚህ ሁሉ ድምር ውጤት አላማው ያው ዞሮ ዞሮ ኢትዮጵያ እንደ አንድ ሀገር ህዝቦቿም እንደ አንድ ህዝብ መኖር አያስፈልጋቸውም የሚለውን የወያኔ ህልም እውን ለማድረግ የታለመ ቅዠት ነው። ቅዠቱ ግን አይሳካም። ለጊዜው ብቻ በህዝቡ የአንድነት ትግል ላይ ሳንካ መፍጠሩ አልቀረም። ለተወሰነ ወቅትም ቢሆን ወያኔ በስልጣኑ ተንጠላጥሎ ለመወራጨት ይጠቅመዋል። ሁለቱን አበይት ብሔሮችን እርስ በርስ ለማፋጀት የሚካሄደው ወንጀል ብልሹ ፖለቲካ ያመጣው የዘር ማጥፋት መሆኑ ሊሰመርበት ይገባል። አደጋውን ለመከላከል የመላው ኢትዮጵያ ህዝብ አይነተኛና አጣዳፊ ተግባር መሆኑም ለደቂቃም ቢሆን መዘንጋት የለበትም። ብሔራዊ ወንጀል ሲፈጸም የተቃውሞ ድምፅ ሳያሰሙ በአርምሞ መመልከት የወንጀሉ ተባባሪ እንደሆኑ ይቆጠራል። በህግ ፊት ከመጠየቅም አያድንም። ኦሮሞ ሲጨፈጨፍ የተቃውሞ ድምፅ አላሰማሁም፣ ኦሮሞ አልነበርኩምና፣ አማራውም ሲጠፋ አልተቃወምኩም፣ አማራ አልነበርኩምና፣ አኝዋክም ሲቃጠል እንዲሁ አልጮኩም፣ አኝዋክ አልነበርኩምና፣ በመጨረሻ በእኔ በትግሬው ላይ መጡ የሚቃወማቸው ሁሉ በጠፋበት ጊዜ። የጥቅሱ መሰረት የተገኘው በናዚዎች ዘመን ከተነገረው ምህላ ነው። በመጠኑም ቢሆን እንኳን በ1966 ዓ.ም የነበረውንና አሁን በ2010 ዓ.ም ያለውን የሀገራችንን ፖለቲካም ሆነ የኃይል ሚዛን እንዲሁ ያሰላለፉንም ረድፍ ገላጭ መሆኑን ከተረዳን በወቅቱ ከወደቅንበት የፖለቲካ ድንብርብርና ምስቅልቅል ፈንቅሎ መውጣት ሁኔታዎች አስገዳጅ መሆኑን መረዳት ያስፈልጋል። በዘር ላይ የተመሰረተው የፖለቲካ ምህዳርና አፈጻጸሙ ለሁኔታዎቹ ምስቅልቅልና ውስብስብ መሆን ምክንያት ሆኗል። ይህ ችግር አልበቃ ብሎ ሌላ ተጨማሪ ዕዳ ተጨምሮ ለመፍትሄ ፍለጋ እንቅፋት ሆኖብናል። ይኸውም የሁለት ተጻራሪ አመለካከቶች በአክራሪነት መፋጠጣቸው ነው። የእነኚህ ሁለት አክራሪዎች መከሰት ሁለት ፖለቲካዊ ዥዋዥቤዎች ህብረተሰቡን የማወናበድ ሚና እንዲጫወቱ አድርጓቸዋል። እነርሱም በአንድ በኩል አንደኛው ኢትዮጵያን በ21ኛው ክፍለ ዘመን እሳቤ ያለማየት ችግር ሲሆን፣ ሁለተኛው ኢትዮጵያ የምትባለውን ሀገር አፍርሶ እንደገና ጠፍጥፎ የመቅረጽ ከንቱ አባዜ የተጠናወታቸው ጽንፈኛ ብሔርተኞች ናቸው። የሁለቱ አክራሪ ኃይሎች መከሰት መላውን ህዝብ ግራ ለማጋባት አስችሏቸዋል። የሁለቱ አክራሪ አመለካከቶች የፖለቲካ ዥዋዥዌ መጫወት በህብረተሰቡ ዘንድ አሉታዊ አስተጋቦ ማሳደሩ አልቀረም። አክራሪነትና ጽንፈኝነት በመጨረሻ ተበጣጥሰው እንደሚጠፉ ባይካድም በጊዜው ካልተደረሰባቸው ለሀገርና ህዝብ በቀላሉ የማይከስም ጠንቅ ትተው እንደሚጠፉ መዘንጋት አይኖርበትም። ሳይደርቅ በቅጠል ነውና መርዙን እስከነ ጠንቁ ማጥፋት በይደር የሚታለፍ አይደለም። ነገር ከተበላሸ በኋላ ሀዘን ላይ ተቀምጦ ሙሾ መደርደር የሃሚናዎች ሞያ እንጂ የአዋቂ ፖለቲከኞች ተግባር የተግባር ድርሻ አይደለም። በተቃርኖ የተቀመጡ ባላንጣዎች አብሮ መኖር አይቻላቸውም። አንዱ ሌላውን ካላጠፋ እንቅልፍ አይወስደውም። እዚህ ላይ አንድ ስመጥር ኢትዮጵያዊ ባለቅኔ የተቀኘውን ለመዘከር እንገደዳለን። እንዲህ ብሎ አንጎራግሮ ነበር ይባላል። እርሳስና ላጲስ አብረው ይኖራሉ ግብራቸው ተቃርኖ፣ የሚጽፈው ከታች አጥፊው ከላይ ሆኖ። ታላቁ የኢትዮጵያ ህዝብ አጥፊዎቹን ሁሉ እያወቀ የሚያጠፋውን እያስተማርክ ቅጣው ይላል እንጂ እየሰማ የሞተውን እያየ ቅበረው ብሎ አይፈርድበትም። አክራሪ ጽንፈኞች በቀደዱት ቦይላ ለመግባት የሚቻለው ሁለቱንም አመለካከት በሚያስተናግድ በብስለት ላይ የተገነባ የመቻቻል ፖለቲካን ማስተናገድ የተቻለ እንደሆነ ነው። ይህንን ለማድረግ የሀገሪቱን ታሪክና ይዘት የዜጎቿንም ጉራማይሌነት በግምት ያስገባ ስርዓት ለማስፈን ብቃትና ክህሎት ሲኖር ብቻ ይሆናል። ለዚህ ደግሞ አሸናፊና ተሸናፊ የሚል ቅኝት ሳይገባ በጋራ ሀገር በጋራ አብሮ መኖር ሊቻል የሚቻልበትን የፖለቲካ ስርዓት መቀየስ ሲቻል ብቻ ነው። አብሮ ተያይዞ ከመጥፋት ተባብሮ አንድ ላይ መኖር በብዙ መልኩ ይመረጣል። የአድዋን ድል ሁልጊዜ እየተመኙ በተስፋ መኖር ብቻውን መፍትሄ አላመጣልንም። የኢትዮጵያ ሕዝብ ዘውትር በታሪክ ትዝታ ብቻ እግር ተወርች ተደይኖ እንዲኖር መፍቀድ ራሱን የቻለ ብሔራዊ ወንጀል ነው። በታሪክም በትውልድም ዘንድ ያስጠይቃል። የዛሬዋ የ2010 ዓመተ ምህረት ኢትዮጵያ በ1966ቱ ዓመተ ምህረት ከነበረችው ኢትዮጵያ በብዙ መስፈርት የተለየች ሀገር መሆኗ ጭራሽ አያከራክርም። አንደኛ የዜጎቿ ቁጥር በአራት እጅ ጨምሯል። ዛሬ 100 ሚሊዮን እንደደረሰ ይነገራል። የህዝቡ መልክዓ ምድር በመለወጡም አዲስ ትውልድ ተፈጥሯል። ሁለተኛ ባለፉት 50 ዓመታት 3 ጽንፈኛ አገዛዞች ተፈራርቀውባታል። ሁሉም በጥፋት ድርጊታቸው እንጂ የበጎ ተግባር ትውስታን አላተረፉም። ሀገርና ህዝብ አላመናቸውም። በዚህ ምክንያት የቆዩትን ዘመን ያህል ቆይተው ሀገር አጥፍተው ጠፍተዋል። ሀገርና ህዝብ አውላላ ሜዳ ላይ ቀርቷል። ትሻልን እያስወገዱ ትባስን መተካት የፖለቲካ ባህላችን ከሆነም ቆይቷል። ሶስተኛ የአገዛዝ ለውጦች ቢፈራረቁም የዲሞክራሲ ስርዓት መተካት አልተቻለም። ታግሎ መጣልና ማፍረስ እንጂ ተባብሮ መገንባት አልተሞከረም። አሁንማ ተባብሮ መገንባት ይቅርና አንድ ላይ ሆኖ አምባገነኖችን ማስወገድ እንኳን አስቸጋሪ ሆኗል። አራተኛ የኢትዮጵያን ህዝብ አስተባብሮ በጋራ ራዕይ ላይ እንዲያተኩር የሚያስችለው ብሔራዊና ቋሚ ሰነድ ማዘጋጀት አልተቻለም። በየወቅቱና በተናጠል የሚጻፉ መግለጫዎች፣ የፖለቲካ ፕሮግራሞች፣ መመሪያዎችና ማኒፌስቶዎች ቢጠራቀሙ የኢትዮጵያን ብሔራዊ ሰነድ ያህል ሚዛን አይደፉም። በተለያዩ አጋጣሚዎች የመንግስት ስልጣን የያዙ አልፎ ሀያጅ አምባገነኖች የሚለቀልቁት ህገ መንግስት የየግላቸው የመጨቆኛ መሳሪያ ከመሆን አልፎ ተርፎ ለኢትዮጵያና ለዜጎቿ እርባና አላመጣም። ሀገራችን ትውልድና ዘመን ተሻጋሪ ቋሚ ዘላለማዊና በዜጎቿ የጸደቀና የተከበረ ብሔራዊ ሰነድ ያስፈልጋታል። አምስተኛ ቴክኖሎጂ ያፈራውን የመገናኛ ብዙሃን ጥበብን ግልጋሎት እየተጠቀሙ ዜና መለዋወጥ፣ ለመቀራረብና ሐሳቦችን ለማንሸራረት ሸር የሚጫወተው ሚና እንደተጠበቀ ሆኖ እርስ በርስ ለመነታረኪያ ከሆነ ለአንድነትና ህብረት ለሚደረገው ጥረት አፍራሽ እንጂ ገንቢ እንዳልሆነ የእስካሁኑ ተሞክሯችን ሕያው ምስክር ነው። ወያኔና አፍራሽ ኃይሎችን ለመቋቋም የአንድነት ኃይሎች መነታረክ ካልቆመ ዘረኞችን ከስልጣናቸው ለማውረድ በሚደረገው ትግል አይጠቅምም። ጠላቶቻችን እሳትና ገለባ ያድርጋቸው እንደሚሉንም ማወቅ አለብን። የኢትዮጵያ ህዝብ የጠላቶቹን ክፉ ምኞት አምክኖ የቆየውን አንድነቱን አድሶ ተባብሮ ሀገሩን ማዳን የወቅቱ አንገብጋቢ ጥያቄ ነው። ያለፈውን ስህተት አርሞ ከጉድለት ተምሮ በአንድ ላይ መነሳት አለበት። ወያኔ የሚያፈሰውን የህዝባችንን ንጹህ ደም ለማቆም የጋራ ትግሉ እንዲቀጥል ጥሪያችንን እናስተላልፋለን። ኢትዮጵያ ለዘላለም ትኖራለች።
አለኝ እውነቱን ታለኝ ሰሚ ባገኝ አለኝ እውነቱን ታለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ ብዙ ነገር አለኝ አለኝ እውነቱን ታለኝ ሰሚ ባገኝ አለኝ እውነቱን ታለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ ብዙ ነገር አለኝ ሰሚ ያቋራጭ የኔን ነገር በከፋት ሁልጊዜ ያየሹ በታይብል ተምን ብናገር ተመሻይ ቻለው አቃለ እቴ አንቺን አመለስ ሰሞሽ ነው ወስተሽ ደስ የሚል ታይውዴ ሁልጊዜ አንቺን ብቻ ሲሰሞሽ እንደው ደስ አይበልሽ የቤቱ ምሰሶ ጣራው ግድግዳው አንቺ ብቻ አይደለም ሰንቶ ያየሽው የልብሽን ዙፋን መንበር ባልታደል
እኔ አላንስም ለቤቱ ለቤቱ እንከባብ እንከባብ
ኢትዮጵያውያኑን አማራ ያደኑ መግደሊቁም በሀገራችን ኢትዮጵያ በአራቱ ማቅጣጫ ህዋት ወያኔን የናጠ የሚገኘው ተቃውሞ አምባገነኖቹን የህዋት ወያኔ ባለስልጣናትን የስልጣን ዘመናቸው ማብቂያ ደውል መሆኑን አረጋግጦላቸዋል። በውድቀት አፋፍ ላይ የሚገኙት የህዋት ወያኔ በሁሉም ማቅጣጫ የኢትዮጵያ ክፍል ላይ የተነሳባቸውን ተቃውሞዎች መልካቸውን ቀይረው ወደ እርስ በርስ ግጭት እንዲያመሩ ለማድረግ ሲሞክሩ በከፊልም ሲሳካላቸው እየተመለከተ ነው። ህዋት ወያኔ እኔ ከሞትኩ ሰርዶ አይብቀል የሚል አቋም በግልጽ የታየበት ነው። ለዚህም እንደማሳያ ሁለት ወር ባልሞላ ጊዜ ውስጥ በኦሮሚያና ሶማሌ ክልል በወያኔ ህዋት መሪነት የተነሱት የእርስ በርስ ግጭቶች ማስታወስ ያስፈልጋል። ዜጎች ከገዛ ሀገራቸው ሲፈናቀሉ ከመቶ ሺህ በላይ የሚሆኑ ኦሮሞዎች ከሶማሊያ ክልል ሀብት ንብረታቸው ተዘርፎ ሲሰደዱ ሴቶቻቸው በሶማሊያ ሚሊሻዎች ሲደፈሩ ሲገደሉ አይተናል። ታዲያ ይሁሉ አምባገነኑ ህዋት ወያኔ ስልጣኑን ለማራዘም የሚጠቀምበት እንደሆነ ለሁሉም ኢትዮጵያዊ የተደበቀ አይደለም። ህዋት ወያኔ ኢትዮጵያን ለማተራመስ ቀርጾ በሚጠቀመው ፖሊሲ መሰረት በሁሉም የኢትዮጵያ ክልሎች ላይ የዜጎችን ዘርም በዘር ተገን ያደረገ የእርስ በርስ ግጭት እያስነሳ ይገኛል። ባሳለፍናቸው ቀናቶች ውስጥ በኢልባቡር ከ20 በላይ አማሮች በግማሽ ቀን ውስጥ ተጨፍጭፈው ተገለዋል። በኢልባቡር ወረዳዎች የአማራ ተወላጆች የሆኑ ተለይተው እየተጠቁ እንደሆነ የተጎጂ ቤተሰቦች ሲናገሩ አድምጠናል። ስርዓቱን በመቃወም የተጀመረው ተቃውሞ ሰልፍ በህዋት ወያኔ ሰርጎ ገብነት ሆን ተብሎ አላማውን እንዲስት ተደርጓል። በኢልባቡር ደጋ የተፈናቀሉ አማራ ሴቶች በተሰደዱበት ጫካ ውስጥ እንዳሉ ሁለት ነፍሰ ጡሮች መውለዳቸው ተነግሯል። በጁማ ዞን ልዩ ወረዳ የአማራ ተወላጆች ንብረት እየወደመ እንደሆነም አድምጠናል። ብዙ ወራትን ያስቆጠረው የአማራ ተወላጆች ላይ ያነጣጠረ ጥቃትም የአማራ ልጆች ከትምህርት ገበታ ጭምር አስተጓጉሏል። ኃላፊነት መውሰድ ያለባቸው የዚህ ሁሉ ሴራና ተንኮል አቀናባሪ የህዋት ወያኔ ቱባ ባለስልጣናት ናቸው። ሴራቸውና ተንኮላቸው ተግባራዊ እንዲሆን ትዕዛዝ የሰጡት እነዚህ የህዋት ባለስልጣኖች የሚፈልጉት ደም መፋሰስና ግጭት ብቻ ነው። ስለዚህ አማራው ሆነ ሌላው ኢትዮጵያዊ በንጹሃን ወገኑ ላይ የደረሰውን ጅምላ ጭፍጨፋ አጸፋውን በመመለስ መቃወም ይገባዋል። ህዋት ወያኔ ሲገድለን ሲያስገድለን 27 ዓመታትን አስቆጥሯል። ለገደለንና ላስገደለን ጠላታችን ህዋት ርህራዬ ፈጽሞ አያስፈልግም። በህዋት ወያኔ ምክንያት ከዚህ በኋላ ደሃው ኢትዮጵያዊ ወገናችን ተቸግሮ ተሰቃይቶ መኖር ሊበቃ ይገባል። ወያኔ የውድቀት ጫፍ ላይ ያደረሰው የገዛ ማንነቱና ባህሪው ነው። የአንድ ዘር የበላይነትን አንግሶ ሌላውን ኢትዮጵያዊ ዜጋ እንደመጤ ወይም እንደ ሁለተኛ ዜጋ በበታችነት አይን እያየ የአንድ አካባቢ ሰዎች ተጠቃሚ ያደረገ ሲስተም ዘርግቶ ሌላውን ያገለለች ተጠቃሚ ያላደረገች ኢትዮጵያን ለመፍጠር ሲሞክር ከመላው ኢትዮጵያዊ የመረረ ተቃውሞችን አንገዛም ህዋት ወያኔ በቃን የሚል መልእክት እየተስተጋባ ነው ያለው። ብዙ ተምሮ ስራ ያጣ ወጣት አገሪቷን ሞልቶት የውትድርና ልምድ ባላቸው የወያኔ ባለስልጣናት የምትመራው ሀገር ኢትዮጵያ ዛሬ አድጋለች እያሉን ህዝቡን ሊያደናቁሩት ሲሞክሩ ታዝበናል። ውስን የወያኔ አገልጋዮች ባለስልጣናት የሀገሪቷን ኢኮኖሚ ተቆጣጥረው ቀሪውን የሀገሪቷን ዜጋ በረሃብ ጠብሰው የበይ ተመልካች ሆኖ ባለበት በዚህ ሰዓት ይህ የተራበ ህዝብ መሪውን ሊበላው ደርሷል። አሁን በሀገራችን ያለው ነውጥ ወደ ለውጥ ለመቀየር ሁሉም ዜጋ በአንድነት ተነስተዋል። ህዋት ወያኔ ለመውደቅ መንገዳገድ ጀምሯል። የተንገዳገደው አምባገነኑ ስርዓትን የመጣል ኃላፊነት የህዝቡ ነው። የለውጡም ባለቤት የሚሆነው ህዝቡ ነው። የወያኔ ህዋት ድርጅት አባላት በተናጥል ከወያኔ ጋር በማበር ህዝቡን የምታስጨፈጭፉት፣ የኢትዮጵያን ህዝብ ሲደማ ምሽቱን ዳንኪራ የምትመቱት፣ በገንዘብና በሌላ በሁሉ አቅጣጫ ከጎናቸው ያላችሁ፣ ከአንድ አካባቢ የተሰባሰባችሁ እየሰራችሁ ያለው ታሪክ ተመዝግቦ የሚቀመጥ በደልና ግፍ ትልቅ ዋጋ የሚያስከፍላችሁ መሆኑን እወቁት። አሁን የተጀመረው ህዝባዊ እንቅስቃሴ አድማሱን በማስፋፋት ትግሉን ወደ መጨረሻ ደረጃ ላይ መግፋቱን ልብ ልንል ይገባል። የመጨረሻውን ውጤት ማሳመር እንዲቻል ትግሉ መደገፍ አለብን። ድል ለኢትዮጵያ ህዝብ።
ካለፈው ለመማር ታሪኩን የረሳ ስህተቱን ይደግማል ነውና ያለፈውን ማወቅ መረዳትና ማክበርም በጣም አስፈላጊ ነው። ይህ ግዳጅ ከተረሳ ትናንት የጎዱን ድል የነጠቁን ዛሬም በሴራቸው ተብትበውና ጠልፈው ሊያደናቀፉን ሊጎዱን ይችላሉ ማለት ነው። ዛሬ ወሳኝ የሆነ የህብረት መስረታን ሁለገብ ትግል የማካሄዱ ጉዳይ ከህዝብ እጅ ተነጥቆ ህብረትም ትግልንም የማይፈልጉ ክፍሎች እጅ ገብቷል። ይህን ሀቅ መቀበል ለእርምቱ ተግባር የመጀመሪያው አስፈላጊ ጉዳይ ነው። መለስ ብለን ስናስታውስ የአርመኔው መንግስቱ አገዛዝ ወደ ውድቀቱ ሲቃረብ በሚፈጠረው ክስተት ገንጣዮችና ጸረ ኢትዮጵያውያን እንዳይጠቀሙ በሚል ተጋጭተው የነበሩ መይሶንና ኢሃፓ ሳይቀሩ በጋራ ተሰልፈው የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅትን ኢዲሃቅን ሊመሰረቱ ተነሱ። ይህን ህብረት ወያኔና ሻዕቢያ እንዲሁም የአሜሪካ ቅጥረኞች የነበሩት እነ ደረጀ ዴሬሳና ሌሎችም ተረባርበው መስረታውን ሳይቀር ለማዘግየትና ለነ ወያኔና አሜሪካ እድልና ጊዜ ለመስጠት ጣሩ። ሙከራው ማለትም የህብረት መስረታው ጥረት ግን የሚመሰገን ነበር። የቀድሞ ወያኔ፣ ደርግ፣ መይሶን፣ ኢሃፓ፣ ኢዲዩ ወዘተ ሳይባባሉ ዋናው የኢትዮጵያ ደህንነት ላይ አተኩረው ተባብረው ሊታገሉ መጣራቸው አርአያ ነበር ማለት ይቻላል። የነዚህ ኃይሎች ቅንጅት ሰፋ ያለውን ዜጋ ሊያስተባብረውና ሊያነሳሳው ይችላል። ኢትዮጵያን የመክፈል ግባችንም ይደናቀፋል ብለው የፈሩት ክፍሎች ማለትም ገንጣዮችና ደጋፊዎቻቸው ይህን ቅንጅት ለማፍረስ መራወጥ ጀመሩ። ኢትዮጵያን ለማስገንጠል ሊረሳ የማይገባው አስከፊ ሚና የነበረው ሄርማን ኮሄን አንዳንዶቹን ማባበልና ከቅንጅቱ ለማስወጣት ሳይቀር በሰላዮቹ አማካይነት ጣረ። ዛሬ ከወያኔ ጋር ሸብረብ የሚሉትና ስማይ ጠሬ ምሁሮችም ሸርተት ብለው ወደ ወያኔ ተጠጉ። እነራስ መንገሻ የያኔው ደምህት መሪ የነበሩት አዛውንት ዶክተርም ዘር ከልጓም ይጠቅሳል ሆነባቸውና ወደ ወያኔ ጎራ ላጥ ብለው ድጋፍም ከኮሆን አግኝተው ገቡ። ኢዲያ ግን ሰፋ ያለ ህብረት እስኪመሰረት ትግሉን ቀጥሎ ከዚያም በኢዲሃክ ተተክቷል። ኢዲሃክ በኢዲሃክ ከመተካቱ በፊት ግን በሱዳን በመሃል ተገኝቶ የነበረውን ቀዳዳ በመጠቀም የኢትዮጵያ አርበኞች ግንባር ኢአግን መስርቶ መንቀሳቀስ ጀምሮ ነበር። መስዋዕትነትም ተከፍሎበታል። ይህን ስምሪት እንደግፋለን ሲሉ የነበሩት በቦታው ካለመገኘታቸው ሌላ የተወሰኑ ዛሬም በአፍራሽነት ሚና ላይ ያሉ ሻጥረኞች የኢአግን ወታደራዊ መግለጫ ወስደው ለሌላ ድርጅት እየሰጡ የፈጠሩት ውዥንብር እንቅስቃሴውን ጎዳው። የዚህ ሴራ ዋና ተካፋዮች አንዱ ስራውን ጨርሶ ወደ ኒውዚላንድ ሲሰደድና በዚያው ወደ ፖለቲካው ምድረበዳ ሲገባ፣ ሌሎች ሁለት በአሜሪካ የነበሩ አሁንም ከህዝብ ጎራ መስለው ህዝብንና አገርን የሚጎዳ እንቅስቃሴ እያካሄዱ ናቸው። ሱዳንም ወያኔ አባብሎ ማግባባቱ ለትግሉ ጎድቷል። ለተሰዉት ጀግኖች ምስጋና ዝክር እየሰጠን ግን ይህንንም ማንሳቱና ሁለገቡት ትግል በትጥቅ በኩል ስምሪትን ቢጀምር የተዋጋው ወያኔ ብቻ እንዳልነበረ ማስታወሱ ጠቃሚ ይመስለናል። ሻቢያም ከዚህ የኢያግ ተመክሮ በኋላ ነው ከወደ ሱዳን ዜጎቻችንን ጠርቶ የራሱ ቁጥጥር ስር የሚሆን ግንባር መስርቶ የህብረትና ትጥቅ ትግልን ጥረት ሊበጠብጥ ወስኖ የተነሳው እየበጠበጠም ያለው። ከዚህ በኋላም ኢዲሃህን ምስረታ የሁለት ዓመት በላይ ውይይትን ጠይቋል። ከብዙ ድርጅቶች የተውጣጣው አዘጋጅ ኮሚቴ በዋሽንግተን ከተማ በኢሃፓ ቢሮ ውስጥ በተከታታይ ስብሰባ አካሂዶ ባደረገው ጥረት አያሌ እንቅፋቶችን አስወግዶ ቀስ በቀስ ወደ 15 የሚሆኑ ደካማም ጠንካራም ድርጅቶች በሀገር ቤት ህጋዊ የተባሉትንና ህገወጥ ተብለው በወያኔ የተፈረጁትን ሁሉ የሚያጠቃልል ኢዲሃህ የተባለውን ሰፊ ህብረት ሊመሰርቱ ቻሉ። ይህ ሰፊ ህብረት አመራሩ በሀገር ቤት እንዲሆን ቢወሰንም ማን መሪ ይሁን በሚለው ላይ ሽኩቻና ቅሬታ በመታየት አጀማመሩ ችግር ነበረበት። ኢዴፓ የሚባለው አፍራሽ ቡድን ወዲያውኑ ህገወጥ እርምጃ ወስዶ ህብረቱ ያልደገፈውን ሌላ ህብረት ከሌላ ድርጅት ጋር መሰረትኩ ማለቱም ችግር አመጣ። ይህ አልበቃ ብሎ ይህን ህብረት ለማደናቀፍ በሚል ታሪከ ብልሹ አዛውንት ፕሮፌሰር፣ ሌላ ዶክተርና እንዲሁም ሌሎች ትግሉን በመበተን መጥፎ ታሪክ የነበራቸው ግለሰቦች ከጀርባ ሆነውና ተባብረው ቀስተ ደመና፣ ሊግ ወዘተ የሚሉ ቡድኖችን በአስቸኳይ ፈጥረው ከህብረቱ ቁርሾ የያዙትንና ኢዴፓንም አስኮብልለው ቅንጅት የሚባል ስብስብ መሰረቱ። በህብረትና ቅንጅት መሃል ስምምነት ሊፈጠር ብዙ ሙከራ ቢደረግም ከምስረታው ሚናው የተለያየ በመሆኑ ስምምነት ሊፈጠር አልቻለም። ስምምነት ፈላጊዎችም አልነበሩም። በተወሰነ ደረጃ በመርጫው ጉዳይ ላይ በወያኔ ላይ የጋራ አቋም መያዝ የተባለው አልተሳካም። የመርጫው ህግ ሳይቀየርና ገለልተኛ የመርጫ ኮሚሽን ሳይቋቋም ወደ መርጫው አንገባም እንበል የተባለው የጋራ አቋም መሆን አልቻለም። ለዚህ ስምምነት እንቅፋት የሆኑት ክፍሎች ኋላም ወያኔ መርጫውን ሲሰርቅ በባዕዳን ተዛዝ የህዝብን የሙት ከተማ አድማ አፍራሾች የጋራ ውሳኔን ጥሰው ከወያኔ ጋር አብሮ ተሰላፊዎች ሆነው ራሳቸውን ላንዴም ለሁሌም ማጋልጠዋል። ፕሮፌሰሩ በለመደባቸው ከፋፋይነት ወይዘሮ ብርቱካንን መጠቀም ያድርገው የሞከሩት የግንቦት ሰባትን መፈጠር ወዘተ ሁሉ የዚህ ቀውስ የመጨረሻ ነጸብራቅ ናቸው። ለምንና እንዴትን በነማን ጋባዥ ናቸው? የህብረቱ ምስረታን ለማደናቀፍ ተከፍቶ የነበረው ብልሹ ዘመቻን ስናስታውስ ምንኛ የወያኔ ሰርጎ ገቦችና ለአሜሪካ የተገዙ ምሁራን ጎጂ ሚና እንደተጫወቱ እንገነዘባለን። ይህን ሁሉ በብዙ ገንዘብ የተደገፈ አሉታዊ ዘመቻ ተቋቁመው ህብረት ሊመሰርቱ የቻሉት ክፍሎች አሁንም የሚመሰገኑ ናቸው። ህብረት ልንመሰርት ያልቻል ነው ወይም የተመሰረተውን ማዝለቅ ያቃተን በወያኔና በደጋፊዎቹ ባዕዳን ሻጥር ቢሆንም ለችግሩ ተጠያቂ ደግሞ ራሳቸውን ተቃዋሚና ታጋይ ከሚሉት ጎራ ያሉት መሪዎችና ምሁራን መሆናቸውን መካድ አንችልም። ጸረ ህብረት ምስረታ ዘመቻው አሁንም ቀጥሏል። ይባስ ብሎ የህብረት ምስረታና የሁለገብ ትግልን መፈክር ሻቢያ ከኢትዮጵያ ህዝብ ነጥቆ መምዘዙን እየታዘብን ነው። በሻቢያ ድጋፍ ህብረትም ትጥቅ ትግልም ይቻላል የሚሉ ክፍሎች ይህን የማለት መብታቸው የተጠበቀ ሲሆን ተመክሮ ግን ይህ ሊሆን አለመቻሉን ያሳየነውና አይቻሉም የሚሉት ክፍሎችም እንዲሁ በቀላሉ ወግዱ ሊባሉ የሚችሉ አይደሉም። ህብረትም ለመመስረት ሆነ ትጥቅ ትግልን ለመጀመር ሻቢያ ለኢትዮጵያ ትግል አስፈላጊና ወሳኝ አይደለም። ህብረትን የመመስረት ግዴታና አቅም የኢትዮጵያውያን ነው። ኢትዮጵያውያን ድርጅቶች አቅምም አላቸው ችሎታውም አላቸው። በህዝባችን ችሎታ ላይ ብዥታም ሆነ የዝቅተኝነት ስሜት ሊኖረን መቼም ሆነ ከቶም አይገባም። ትግሉን ለመጀመር በኢትዮጵያ በቂ የሰለጠነና ተመክሮም ያለው ኃይል አለ። ብረቱንም ከዚያው ከኢትዮጵያ ከወያኔ ማግኘት ይቻላል። በቂ ዝግጅት ከተደረገ ገንዘቡም አለ። ወደዚህ ዝርዝር ሳንገባ ግን የሚቻል መሆኑን መጠቆም እንፈልጋለን። ይህን ብንልም ወደ ሻቢያ መሄዱ ነው ምርጫችን የሚሉት ክፍሎች በዚህ ሰፊ ህዝብን አሳምነውና ያመኑት ሻቢያ ረድቷቸው ውጤት የሚያመጡ ከሆነ ለሻቢያ ሳይሆን ለኢትዮጵያ የሚጠቅም በርቱ የሚባሉ ናቸው። ኢትዮጵያን ሊያጠፋ ለዓመታት ሲጥር የቆየውና አሁንም ኢትዮጵያ የሚሉትን ድርጅቶች አጥፍቶና አደናቅፎ ገንጣይ ድርጅቶችን ሊያጠናክር የሚጥረው በህዝብ ማጥፋት ወንጀልም ሊከሰስ የሚገባው ሻቢያ መቼም ቢሆን መች ከሻቢያ ማበር የሚል ነገር መደመጥ የለበትም የሚሉት ሻቢያን ትተው በራሳቸው ህዝብን አደራጅተው ሲታገሉ ማየት እንጠብቃለን ቢባል ስህተት አይሆንም። የኤርትራ ህዝብ ኩሩ፣ የኢትዮጵያን ህዝብ ግን ከነታሪኩ የከሸፈ ሻቢያ መቼም ኢትዮጵያን ሊገነጥል ፈልጎ አያውቅም ወዘተ ብለው ሳያፍሩ የለፈፉትን ግለሰቦች ግን እኛም ታሪክም ታዝበናቸዋል አፍረንባቸዋል ማለቱ አስፈልጊ ነው። ወያኔን ለማስወገድ የተባበረ ትግል ያስፈልጋል። ለዚህ ህብረት እንቅፋት የሆኑትን ወያኔዎችና ሌሎችንም መታገልም አስፈልጊ ነው። ህብረት ካልተቻለ ደግሞ ሁሉም በየፊናው ሳይጠላለፍና ሳይወጋገስ መታገል ቢችል ባማረ ነበር። ይህን ግን ለማየት ገና አልታደልንም። ጠንካራ ጥረትን ይጠይቃል። ወደ ኋላ ስናይ ህብረት በተደከመበትና በፈረሰበትም ተጠቃሚ ወያኔ ብቻ ነው። መለስተኛ ልዩነቶችን አስወግዶና ለኢትዮጵያ ሲሉ ተቻችሎ መታገል ቢከሰት ለሀገራችን በጠቀመ ነበር። ይህን መገንዘብ ሲገባ ጥፋቱንና ድክመቱን ሁሉ በአንድ ድርጅት ላይ ለመጣል የቀጠለ ወያኔያዊና የደርጎች ዘመቻ ፍሬ አልባ ነው። ያ ታሪክ ዛሬ ተቀልብሶ የደርግ መካሪዎችና ስልጣን አትልቀቅ ያስካቸውን ፍጅባዮች ብቸኛ ጸረ ደርግ ታጋዮች ነበሩ እየተባለ ነውና ህብረትንም ትጥቅ ትግልንም በተመለከተ የራሳችንን በደም የተገኘ ተመክሮ መመርመሩ በጣም ጠቃሚ ይሆናል። በአገር ቤት ያሉ ህጋዊ የተባሉ ድርጅቶችም እየተጎዱና እየደከሙ ያሉበት ዋነኛው ምክንያት በወያኔ አፈናና ጥቃት የተነሳ ቢሆንም የየድርጅቶቹ መሪዎች ስህተት፣ ለሰርጎ ገቦች መመቸት፣ የእርስ በርስ ሽኩቻና ተመክሮንም ያለመገምገም ያለውንም ድርሻ ማወቁና መቀበሉ አስፈልጊ ነው። ዛሬም በራሳችን ማበርና መጣናከር እንችላለን አቅሙም አለን። ባለማወቅ ለከፈፍሉ አስተዋጽኦ የሚያደርጉ ዜጎች በተለይም በውጭ ሀገራት ያሉትም ካሉታዊ እንቅስቃሴ እንዲርቁ ጥሪ ማድረግ የግድ ነው። ህዝብ በጠቅላላ የወያኔና የባድ ቅጥረኞችን ከመሃሉና በተለይ ከየድርጅቶቹ የማግለል የማራቅና የማስወገድ ግዴታ አለበት። ህዝብን በፖለቲካ በሃይማኖትና በሁሉም መስክ ሊከፋፍሉ ታሪኩን ከሸፈ ብለው ሊያዋርዱና ወደ ቀቢጸ ተስፋ ሊከቱ በታጋይ ድርጅቶች ላይ የቀድሞውን አረመኔ ጥቃታቸውን ሊቀጥሉ የተነሱትን ሁሉ አጋልጦ ማሳፈርና ከጥቅም ውጪ ማድረግም አስፈላጊ ነው። በዚህ ላይ መግባባት ካለ ለኢትዮጵያ የሚበጅ ዴሞክራሲያዊ መርሃ ግብር ላይ መስማማት ከተቻለና ለህብረት ፈቃደኛ ሆኖ መገኘት ከተመረጠ አሁንም ጸረ ወያኔ የኢትዮጵያ ህብረትን መስርቶ ወያኔንም ገንጣዮችንም ማሸነፍ ይቻላል እንላለን። በዚህ መሰረት የኢትዮጵያ ድርጅቶች አለን ሲሉን አለናኛም የሚል መልስ ሰጪ እንሆናለን። ቃል ክቡር ነው።
Ma jaba, ma ke ma, ma ke ma.